ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 4 2009 ዓመተ ምህረት ፕሮግራሙን አሁን ጀመረ። በዚህ ምሽት የሚቀርብላችሁ የጥያቄው መልስ ዝግጅት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል።
የሚዲያ ነጻነት የሌለበት አገር ላይ ዲሞክራሲ የመኖር እድሉ በጣም አነስተኛ ነው። ህዝብ የተሻለና አማራጭ የመረጃ ምንጭ አይኖረውም። ፖለቲካ ዲሞክራሲም አይኖርም ማለት ነው። ምክንያቱም ተቃዋሚ አካላትም መስራት አይችሉም፣ መረጃቸውን አላማቸውን ማስተዋወቅ አይችሉም።
ናይሮቢ ኬንያ የሚገኙት የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌን ድምጽ ነው የሰማ ነው።
በተደጋጋሚ መንግስት እንደሚገልጸው ባለፉት አመታት እዚህ ሀገር ላይ በተፈጠረው በጣም መሰረታዊ ለውጥ በትምህርት፣ በጤና በመሳሰሉት በተፈጠረው ለውጥ የሰው የአስተሳሰብ ደረጃ የሰው የመጠየቅ ራሱ ዲሞክራሲያዊ ስርዓቱን ያንን የሚጋብዝ በመሆኑ ፈጣን እየሆነ የመጣበት ሁኔታ ነው የነበረው። ስለዚህ ከጥያቄው ፍጥነት አኳያ ፈጣን ምላሽ መስጠት አልቻለም።
እኚህኛው ደግሞ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዲሬክተር አቶ ታምራት ደጀኔ ናቸው። ከዜናው ቀጥሎ ዝግጅቱ ይቀርባል። በሁለተኛው አጋማሽ ለመዝናኛችሁ የሙዚቃ ቃና ተሰናድቷል። የማስተናግዳችሁ ቆንጅታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ታቀናብራለች። እስከ ምሽቱ 4 ሰዓት አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን የዓለም ዜና።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጆና ካሚንግስ በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። የሶማሊያዊቱ ዋና ከተማ ሞቃዲሾ ነዋሪ የሆኑ በሺዎች የተቆጠሩ ሰልፈኞች ለአዲሱ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ድጋፋቸውን ለመግለጽ በወጡበት የዛሬ ሰልፍ ከተማይቱ በፓርላማው የሕግ መወሰኛ ምክር ቤት ውስጥ ውክልና እንዲኖራት ጠይቀዋል። ሰልፈኞቹ በተጨማሪም የከተማይቱ ነዋሪዎች በሀገሪቱ የፖለቲካ ስርዓት ውስጥ ያላቸው ድርሻ እንዲሰፋም አሳስበዋል። ሰልፉን የመሩት የሞቃዲሾ ከተማ ከንቲባ ሁሴን ዩሱፍ ጅማሌ ባደረጉት ንግግር በፓርላማው ውስጥ ድምፅ የመስጠት መብትን ጨምሮ የከተማይቱ የፖለቲካ መብቶች ሁሉ እንዲረጋገጡ ጠይቀዋል። የዩናይትድ ስቴትስ የኢሚግሬሽን ባለሥልጣናት በመቶዎች የሚቆጠሩ ያለ ሕጋዊ ፈቃድ ነዋሪ ናቸው ያሏቸውን ሰዎች ባለፈው ሳምንት ውስጥ መያዛቸው ተነገረ። ይህ በመላ ዩናይትድ ስቴትስ የተካሄደ ከበባና ስርዓት ፕሬዚደንት ዶናልድ ትራምፕ ካወጡት የኢሚግሬሽን የአፈጻጸም ትዕዛዝ ጋር ግንኙነት የለውም ብለዋል ባለሥልጣናቱ። የተያዙት ሰዎች የወንጀል አድራጎት ላይ ተሰማርተው የነበሩና በመደበኛነት የሚካሄደው የፖሊስ እንቅስቃሴ የተያዙ ናቸው ሲሉ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ጂሊያን ክሪስተንሰን ለዋሽንግተን ፖስት ጋዜጣ ተናግረዋል። ከበባውና የእስራቱ እንቅስቃሴ የተካሄደው በስድስት የሀገሪቱ ግዛቶች ወይም ስቴቶች ውስጥ ሲሆን በአትላንታ፣ በቺካጎ፣ በኒውዮርክና ሎስ አንጀለስ ከተሞች ብቻ በሳምንት ውስጥ 160 ሰዎች ተይዘዋል። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ባስተላለፉት የራዲዮ መልእክት የአሜሪካ የኢሚግሬሽን ስርዓት የውጭ ሽብርተኞች አድራጎቶቻቸውን አሜሪካ ውስጥ እንዲፈጽሙ እንደ መሳሪያ ሊጠቀሙበት ጨርሶ አይችሉም ብለዋል። ሽብርተኞች፣ አክራሪዎችና አደገኞች ወደ ሀገራቸው ጨርሶ እንዳይገቡ ለማድረግ መታገላቸውን፣ ማንኛቸውንም አስፈላጊና ሕጋዊ እርምጃዎችን መውሰዳችንን እንቀጥላለን ብለዋል ትራምፕ በዚሁ ሳምንታዊ ንግግራቸው። ሽብር ፈጠራና መጥፎ ሰዎች የራሳችንን አጠቃላይ የኢሚግሬሽን ስርዓት በራሳችን ላይ ጥፋት እንዲያደርሱ መሳሪያ አድርገው እንዲጠቀሙበት ፈጽሞ አንፈቅድም። ነገ ሰላም መሆናችንን ለማረጋገጥ ዛሬ ጠንካራ እርምጃዎችን መውሰድ አለብን ብለዋል ፕሬዚደንቱ። ፕሬዚደንቱ ይህንን መልእክታቸውን ዛሬ ያስተላለፉት ቀደም ሲል በሰባት በአመዛኙ የእስልምና እምነት ተከታይ ከሆኑ ሀገሮች የሚነሱ ስደተኞችና የሀገሮቹ ዜጎች የሆኑ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ አውጥተውት የነበረ የአፈጻጸም ትዕዛዝ በሲያትል ፌዴራል ዳኛ ከታገደና ያ እግድ በሳን ፍራንሲስኮ ፌዴራል ይግባኝ ሰሚ ችሎት ከጸና በኋላ ትራምፕ አዲስ የኢሚግሬሽን ትዕዛዝ ሊያወጡ እንደሆነ እየተሰማ ባለበት ወቅት ነው። የፍርድ ቤቶቹ ውሳኔ አሜሪካውያንን ሊያስቀሩት ለማይችሉ አደጋዎች አጋልጠዋቸዋል ሲሉ ፕሬዚደንቱ ዛሬ ጠዋት በትዊተር ባሰራጩት መልእክት በፍርድ ቤቶቹ ውሳኔ ላይ ያላቸውን ተቃውሞ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የጃፓን ጠቅላይ ሚኒስትር ሺንዞ አቤ ለሁለተኛ ቀን ስራቸውን ዛሬ ፍሎሪዳ ውስጥ እያካሄዱ ናቸው። በሁለቱ ሀገሮች መካከል ያለው ጥረት ለምስራቅ እስያ ጥምረት ለምስራቅ እስያ አካባቢ ሰላም የማዕዘን ደንጊያ ነው ሲሉ ፕሬዚደንት ትራምፕ ትናንት ዋይት ሀውስ ውስጥ ተናግረው ነበር። ከዛሬው የሁለቱ መሪዎች ንግግር በኋላ ፓልም ቢች ፍሎሪዳ በሚገኘው የዶናልድ ትራምፕ ማራላጎ ይዞታ አቅራቢያ ጎልፍ ለመጫወት ሄደዋል ፕሬዚደንቱ እና ጠቅላይ ሚኒስትሩ። ሁለቱን መሪዎች ያሳፈሩት ተሽከርካሪዎች በስፍራው እንደደረሱ ጥላቻን አቁሙ እና ዘረኛ የሚሉ መፈክሮችን የያዙ ጥቂት ተቃዋሚዎች ጠብቀዋቸዋል። መሪዎቹ የቆየውን የደህንነት ውልና የምጣኔ ሀብት ግንኙነቶቻቸውን ለማጠናከር በሚችሉባቸው መንገዶች ላይ እየመከሩ መሆናቸው ተገልጿል። ከሶሪያዊቱ አሌፖ ከተማ በስተ ሰሜን የሚገኝና በእስላማዊ መንግሥት ቡድን ተዋጊዎች ተይዞ የቆየን አልባብ የሚባል ከተማ በቱርክ ወታደሮች እየታገዙ ያሉ የሶሪያ ተቃዋሚዎች እያስለቀቁ በመገስገስ ላይ መሆናቸውን እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ዛሬ ባወጣው መግለጫ አስታወቀ። ይቅርታ። ኢራቅ ዋና ከተማ ባግዳድ ውስጥ የምርጫ ሕግ ማሻሻያ እንዲደረግ ለመጠየቅ አደባባይ የወጡ በሺዎች የሚቆጠሩ በሙክታዳ አልሳድር የሚመሩ ሰልፈኞች ላይ ፖሊስ አስለቃሽ ጋዝ ተኩሷል። የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። በነገራችን ላይ ነገ የዓለም ቦይ ስካውቶች ቀን ነው። ስካውቶች በሙሉ በዓለም ዙሪያ ያላችሁ ሴቶችም ወንዶችም እንኳን አደረሳችሁ። ስካውት ዘወትር ዝግጁ። መልካም ቆይታ። እስከ ምሽቱ 4 ሰዓት ወደ ቆንጂት ልመልሳችሁ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 4 ምሽት ፕሮግራማችን ነው። አሁን ለጥያቄዎ መልስ። የጥያቄው መልስ ዝግጅት ክፍል 2 በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል። ለአድማጮቻችን ጥያቄዎች መልስ የሚሰጡት ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ፣ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌ፣ ከብራሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዝግጅቱ የመጀመሪያ ክፍል ያበቃበትን ጥያቄ አስታውሳ ወደ ተከታዩ ክፍል ይዛን ትዘልቃለች።
አመሰግናለሁ አቶ ያሬድ ኃይለማርያም። ለአቶ ፍስሐ ተክሌ አንድ ጥያቄ ላንብብና እሳቸውም አስተያየታቸውን ያክላሉ። ከደብረ ማርቆስ ነው የመጣው። ማለዳ ውቤ የተባሉ ናቸው ጠይቄልኝ ያሉት። የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ 18 እያንዳንዱ ሰው የማሰብ የህሊና የእምነት ነጻነት እንዳለው ይደነግጋል። የኢህአዴግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትዕዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሀሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የህሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሀት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የርዳታ ገንዘብ በመቶ ሺህ በሚሆን ህዝብ ላይ ይህን ሰቆቃ ፈጽሟል። በምን መንገድ ነው እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ ብሬን ዋሽንግ አስገድዶ ማሳመን ኢንዶክትሪኔሽን በኢህአደግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው? መደበኛ ትምህርት ቤቶችና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነጻ ናቸው ወይ? መምህራን ተማሪዎችስ የማሰብ ነጻነት አላቸው ወይ? ይላሉ አቶ ማለዳ ውቤ ከደብረ ማርቆስ። አቶ ፍሳሐ ተክሌ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪካ፣ እስቲ በዚህ ላይ አስተያየቶን ይስጡንና ወደ አቶ ታምራት ደጀኔ ደግሞ እንመለሳለን።
አመሰግናለሁ። የተነሳው ጥያቄ ያው ተገቢነት ያለው ነው። ድንጋጌዎችም የሰዎች የማሰብ መረጃ የማግኘት እና ሀሳባቸውን የመግለጫዎች እንዳላቸው ይደረግጋሉ። ኢትዮጵያ ደግሞ የእነዚህ የተለያዩ ስምምነት አካል አባላች፣ በተለያዩ ጊዜም ኮሚትመንቷን ገልጻለች። በእነዚህ ተቋማት ውስጥም ትሰራለች። እንግዲህ አንደኛው በኢትዮጵያ መንግስት እና አሁን ባለው መንግስት ሊፈጸም እና ምንስም በተደጋጋሚ የሚለው ነገር ምንድን ነው? የሰዎች የአስተሳሰብ ነጻነት በተለያየ መልኩ ይገደባል። ለምሳሌ የጸረ ሽብር አዋጁ ጋዜጠኞችን እና የሚዲያ ተቋማትም አቅቶ ብዙዎቹ እስር ቤቶች ናቸው፣ ከሀገር ወጥተዋል እና የሚዲያ ተቋማትም ተዘግተዋል። ስለዚህ ህዝቡ በመንግስት ከሚነገረው እና ከሚሰጠው መረጃ ውጪ ተጨማሪ ወይም ደግሞ አማራጭ መረጃ እንዳያገኝ ለማገድ የተደረገ ነገር ነው። ሌላ ከዚሁ ጋር የሚደረገው ነገር አሁን በተለይ ከተቃውሞ ጋር መረጃ ነፃነትን የማሰብ ነፃነትን ከመገደብ ጋር የኢንተርኔት ላይ ያለውን አክሰስ የመገደብ ኢንተርኔት እንዳይገኝ የማድረግ ነገር ነው። በዚህም ላይ ባለፈው ዲሴምበር ላይ ባወጣነው ሪፖርት ሶሻል ሚዲያ እንዴት እንደሚዘጋ፣ ነጻ የሚባሉ የሶሻል ሚዲያ ሶርሶች ኢትዮጵያ ውስጥ እንዴት ብሎክ እንደተደረጉ፣ ደራሽ እንዳይሆኑ እንደተደረጉ የሚያሳይ ነገር አገናለ። ይሄ የቆየ ነገር ነው። ግን በአጠቃላይ ምንድን ነው? ስለዚህ ሚዲያ ላይ የነበረው ጫና አሁን ጨምሯል። ግን በፊትም የነበረ ነበረ። እንደተባለው ከ83 ዓ.ም እና ከዛ በኋላ ባሉ ጊዜያት በሙሉ ነጻ የፕሬስ ነጻነት ቢባልም እና የተወሰነ ጊዜ ላይ ሚዲያዎች በርክተውና ነጻ ሆነ የታየ ነበረ። ቢሆንም በተለይ ከ2005 ምርጫ በኋላ ነጻው ፕሬስ እንዲዳከምና ከገበያው እንዲወጣ ካሉ ጋዜጠኞችን አሳሪ ድርጅቶች ውስጥ አንደኛው ፓዮኒር ነች፣ ግንባር ቀደማ ነች። እና ዳታዎች እንዲያመለክቱ ጋዜጠኞች ላይ የተለያየ ጫና ይደረጋል። ነጻ ሚዲያ ነጻነት በሌለበት አገር ላይ ዲሞክራሲ የመኖር እድሉ በጣም አነስተኛ ነው። የተሻለና አማራጭ የመረጃ ምንጭ አይኖረውም። ፖለቲካ ዲሞክራሲም አይኖርም ማለት ነው። ምክንያቱም ተቃዋሚ አካላትም መስራት አይችሉም፣ መረጃቸውን አላማቸውን ማስተዋወቅ አይችሉም። ስለዚህ አንድ ድርጅትና ስልጣን የተቆጣጠረው አካል በዘላቂነት ስልጣን ላይ መቆየቱን ለማረጋገጥ ይጠቀምበታል ማለት ነው። ኢትዮጵያ ውስጥ እየሆነ ያለው ይሄ ነው፣ አንድ ስትራቴጂ ነው ማለት ነው። ጠያቂው ካነሱት ከዩኒቨርሲቲዎች ውስጥም ቢሆን የትምህርትን ነጻነት የሚከለክል በዚህ ጊዜ እንግዲህ ትምህርት ኢንተርኔት ላይ በጣም ዲፔንዳንት የሆነ ነገር ነው እና ግን ፍሪ ካልሆነ ሰዎች የመመራመርና መረጃ የማግኘት ስልታቸውን በዛው ይገደባል ማለት ነው። በዚህ ካላቁ
አቶ ታምራት ደጀኔ እስካሁን በተነጋገርነው ላይ መልስ ይስጡኝና ሌላ ጥያቄ ላሰማ።
እሺ፣ አመሰግናለሁ። አንዳንዱ የተነሳው ሀሳብ የማይገናኝ ነው። አሁን ለምሳሌ አሁን የተደረገውን ታድሶ በደርግ ጊዜ ከነበረው 97 ማግስት የተወሰዱትን እርምጃዎች ጋር በማያያዝ የቀረበው ነገር ሁለቱ የሚገናኝ ነገር አይደለም። አንደኛ ያኔ የደርግ ጊዜ የነበረው ፍርድ ቤት ተቋቁሞ ክስ ተመስርቶ ተከሳሾቹም ሲከራከሩ መንግስትም የከሰሰው አካል በክርክር ሂደት በዛ መንገድ የተቋጨ ጉዳይ ነው እና ይሄ ግልጽ የሆነ የሰው ልጆችን ከማጥፋት ወንጀል ጋር ተያይዞ የቀረበ ክስ ነው፣ የሚታወቅ ነው። ከዚህ ጋር ለምን ለማገናኘት እንደተሞከረ አልገባኝም። ሌላው የ97ቱም ቢሆን እንደዚሁ በሰላማዊ መንገድ ሳይሆን በሌላ መንገድ በህዝቦች መካከል በተለያዩ ህብረተሰብ ክፍሎች መካከል መቃቃርና እርስ በርስ መጨፋጨፍ እንዲከሰት የተለያዩ ቅስቀሳዎችን ሲያረጉ የነበሩ ኃይሎች ያንን ሲመሩ የነበሩና ሌላው ሰላማዊ ሰው በዛ ተገፋፍቶ ከጸጥታ ኃይሎች ጋር አላግባብ እንዲጋጭ ባደረጉት አመራሮች ላይ የተወሰደ እርምጃና በፍርድ ቤት የተያዘ በዛ መንገድ የተፈጸመ ጉዳይ ነው። ይሄኛው ከዛ ለየት ይላል። ባናገናኘው እኔ ጥሩ ይመስለኛል። ይሄ በአንድ ወይም በሌላ መልኩ ተሳስተው የግለሰብ ንብረቶች፣ የተለያዩ ፋብሪካዎች የመሳሰሉትን በተለያዩ ክልሎች አካባቢ በማውደም በማቃጠል ሌሎች ደግሞ በተለያየ መንገድ ጉዳትን በማድረስ ጭምር ከዚህ ውጭ ያሉት ደግሞ ያንን በማጀብ እንቅስቃሴ ውስጥ የተሳተፉ ናቸው። ነገር ግን ከበስተጀርባ የሚመሯቸው እና እነሱ ውስጥም ሆነው ይህ እንቅስቃሴ በማራገብ የሚታወቁ ኃይሎች ከአብዛኛው በዚህ ውስጥ ከገባው ኃይል ለይቶ ማየት ጠቃሚ ይመስለኛል። ስለዚህ አብዛኛው ኃይል በሰላማዊ መንገድ ሀሳቡን ለመግለጽ ፈልጎ ግን ደግሞ ተገፋፍቶ የገባው ጸጥታን የማወቅ ከዚህ ጋር የተያያዙችን ንብረት የማውደም እንቅስቃሴ ውስጥ ገብቶ ስለነበረ እና ከመደበኛው ሀሳብን በሰላማዊና ህጋዊ መንገድ ከመግለጽ በወጣ መንገድ የተደረገ እንቅስቃሴ ስለነበር እና የሌሎች ዜጎችን መብቶችና ሰብአዊ መብቶች ጭምር የገፈፈ አደገኛ እንቅስቃሴ በመሆኑ መንግስት የአስቸኳይ ጊዜ አውጇል። ይሄ የተፈጸመው በአስቸኳይ ጊዜ አዋጅ ውስጥ መሆኑን መታወቅ ይኖርበታል እና ከዚህ በአስቸኳይ ጊዜ አዋጅ ውስጥ በየትኛውም በዓለም አቀፍ ህግም የሚታወቁ ህጎች፣ የፖለቲካና ሲቪል መብቶች ድንጋጌ አለ፣ የሀገራችንም ህገ መንግስት አለ። በዛ መሰረት የተፈጸመ ነው። በዚህ በአስቸኳይ ጊዜ ውስጥ አዋጅ ጊዜ ወቅት ደግሞ የሚታገዱ መብቶች አሉ። ሰብአዊና ዲሞክራሲያዊ መብቶች ይታገዳሉ። የማይታገዱ መብቶችም ተለይተው ተቀምጠዋል። በዚህ መንገድ ከመደበኛ እንቅስቃሴዎች ውጪ የሆኑ ለምሳሌ የመዘዋወር መብቶች በተወሰነ መንገድ መልኩ የታገዱበት ሁኔታ ነበር፣ በኋላ የተነሳበት ሁኔታ አለ። ሌሎች አሁን ቅድም ከኢንተርኔት ጋር የተያያዘው በአብዛኛው ሄት ስፒች የሚባለው ነገር ይሄ ጽንፍ የለቀቀና አንዱ በሌላው ላይ እንዲነሳ የሚቆሰቁሱ መልእክቶች የሚተላለፉባቸው በርካታ የኢንተርኔት የፌስቡክ እንትኖች እንዲቋረጡ የተደረገበት ሁኔታ አለ። ይሄ ትክክል ነው። ሌላም ሀገር ቢሆን ይሄ ነገር ይሰራል። ሌላው በርካታ ሰዎች መታሰራቸው ወይም በዚህ በተሐድሶ እንትኑ እንቅስቃሴ ውስጥ እንዲገቡ መደረጋቸው አዲስ አለ። አሁን ሌላ ሀገር ቱርክ እኮ በጣም በርካታ በሀያ ሺዎች የሚቆጠሩ ዜጎች በዚሁ መልኩ እንትን የተደረጉበት ሁኔታ ነው የነበረው። እንደውም ከዛም አልፎ በህግ የተጠየቁትም በጣም በርካታ ናቸው። አሁን ወደ እኛ ሲመጣ ይሄ ለምን እንደሚጋለን አይገባኝም። ነገር ግን ዞሮ ዞሮ እነዚህ በእንትን ውስጥ የገቡት በተሐድሶ ካምፕ ውስጥ ገብተው ትምህርት እንዲወስዱ የተደረጉት ቅድም በተባለው መልኩ ቶርቸር ምናምን ምናምን ተብሎ የተገለጸው ነገር ትክክል አይደለም፣ ስህተት ነው። መረጃው ከየት እንደተገኘ እኔ አላውቅም። ይሄ አይፈቀድም። በአስቸኳይ ጊዜ አዋጁ ውስጥ ራሱ የተከለከለ ነው። አንዳንድ ጊዜ ያልተፈጠሩ ነገሮችን እንደተፈጠሩ አድርጎ መሳሉ ትንሽ ትክክል አይመስለኝም። በሚዛኑ ማየት ጠቃሚ ይመስለኛል እና እንዳልኩት በህገ መንግስቱና ከዛ ጋር በተያያዙ ሰነዶች ዙሪያ እውቀት ይዘው እንዲወጡና ያንን ይዘው እንዲንቀሳቀሱ እሱ ነው የተደረገው።
ከየት እንደመጣ ሰቆቃ ተፈጽሟል ለሚሉት የአሜሪካ ድምጽ ራዲዮም ከስር የተፈቱትን ሰዎች አነጋግሯል። እጅ ለእጅ ተያይዘው በአንድ ጉድጓድ ላይ እንዲጸዳዱ እንደሚደረጉ፣ ስፖርት እየተባለ በደረታቸው እንዲፏቀቁ እንደሚደረጉ፣ ይሄ ደግሞ ውሃ በሌለበት አለጫማ ድንጋይና ጠጠራማ አካባቢ እንዲሮጡ እንዲደረጉ እሱ ነው ሰቆቃ መፈጸም ሲባል የተገለጸው። ለቀረበው ጥያቄ ደግሞ ሰላማዊ ሰልፉ ሲካሄድ ከህዳር ወር ጀምሮ ባለፈው ዓመት ሲካሄድ በሰላማዊ መንገድ ነበረ ህዝቡ ሲጠይቅ የነበረው። እንግዲህ በመገናኛ ብዙሃን ማህበራዊ መገናኛዎች ሲወጡ ነበረ ሰው እንዴት ወጣቱ ሰላማዊ በሆነ መንገድ እጁን አጣጥፎ ጥያቄ ይጠይቅ ነበረ። ጥያቄው በጊዜ ባለመመለሱ እንዲሁም ጠቅላይ ሚኒስትር ኃይለ ማርያም ጭምር የኢትዮጵያ ባለስልጣናት የህዝቡ ጥያቄ ተገቢ ነው ብለው የተናገሩበት ሁኔታ ነው የነበረው። ከዚያ በኋላ ነው ንብረት ማቃጠል ወደ ተባለው ሁኔታው የተሸጋገረው። የህዝቡን ጥያቄ በሰላም መመለስ አይቻልም ወይ ብለው የሚጠይቁ ሌሎች ሰዎች አሉ።
እዚህ ላይ አንድ ነገር ምናልባት ቀደም ብለው ያነሷቸው ነገሮች እኔ ዲስቶርት እንዳደረግኩ አዛብቼ እንዳስቀመጥኩ አድርገው ስላነሱ ግልጽ እንዳደረግ ቢፈቀድልኝ።
እሺ፣ አተር
ምናልባት የመንግስቱ ተወካይ አሁንም የመረጃ ችግር ከሌለ በስተቀር ያልኩት የደርግ ለውጥ ላይ ኢህአዴግ ስልጣን ላይ እንደያዘ ራሱ በዘር ማጥፋት ወንጀል የተከሰሱትን አይደለም፣ እንዳለ የቀረውን የኢሰፓ አባላት የተባሉትን ሰዎች ሁሉ ሰብስበው ካምፕ ውስጥ ለወራት ስልጠና በሚል ቀምጠው ሲያሰቃዩቸው ነው የኖሩት። እና በየጊዜው የተፈጸሙት ነገሮች ትሬንዶቹ ማለትም የሚታየው ነገር በግልጽ የሚያሳየው ቅድም አንድ ጠያቂ በጥሩ ሁኔታ እንዳቀረቡት መንግስት አይምሮን ማጽዳት እሱ ከሚለው ውጪ ከየትኛውም አቅጣጫ የሚነሱ አስተሳሰቦች በሌላ አይምሮ በህዝቡ አይምሮ ውስጥ እንዳይገቡ ሁለት መንገድ ነው የሚጠቀመው። አንዱ ቅድም ወንድሜ አቶ ፍስሐ እንዳለው የመረጃ መንገዶችን የሀሳብን የመግለጽ ነጻነት፣ መረጃ የማግኘት ነጻነትን መገደብ ነው፣ ሚዲያውንም ምኑንም። ሁለተኛው ግን ሰው በራሱ መንገድም ጥሮ ግሮም መረጃ ከየትም አግኝቶ አዎ መብቴን አውቄያለሁ ብሎ ሲጠይቅ ደግሞ ሁለተኛው እርምጃ እንደዚህ ሰብስቦ ካምፕ ውስጥ አስቀምጦ ማሰቃየት ነው። የማሰቃየት ስራ አልተፈጸመም የሚለው ይሄ በእውነት የስቃይ ሰለባ የሆኑ ሰዎች በህይወት አሉ፣ በየሚዲያው መረጃ እየወጣ ነው። ትላንትና እንኳን ምናልባት ቪኦኤን ካልሰሙ አርካይቡን ተመልሰው እንዲሰሙ ጠይቃቸዋለሁ። ሁለት ሰዎች ከሀረር አካባቢ ጦላይ ተወስደው አዛውንቶች ሳይቀሩ እንዴት በመንግስት ታጣቂዎች ምን አይነት እርምጃ ይወሰድባቸው እንደነበረ ምስክርነት ሰጥተዋል። ሰዎች በጣም በርካታ እኔ ስም እየጠቀስኩ እኮ አሁን የግለሰቦችን ስም ብናነሳ አንዘልቀውም ብዬ ነው፣ ግን ስም እየጠቀስኩ ማን ምን እንደተደረገ ሁሉ ማውራት እንችላለን።
አቶ ታምራት፣
እዚህ ከደርግ ጊዜ ጋር ሰዎች ታፍሰው ተወስደው ብሬንዋሽ ምናምን በሚል ነገር የተገለጸው ነገር እኔ እንዴት ቢሆን ጥሩ ነው እንግዲህ የለውጥ ወቅት ስለነበረ ከዚህ በፊት የነበረውን ጦር ሰራዊትም ሆነ በአመራር ላይ የነበረውን ኃይል ከአዲሱ ጋር አቀላቅሎ ለመሄድ ከአዲሱ ነባራዊ ሁኔታ ጋር ራሱን አግባብቶና አስማምቶ መሄድ ይጠበቅበታል እያንዳንዱ። ስለዚህ በተለያየ ፕሮግራምና በተለያየ ርዕዮተ ዓለም ውስጥ ሲንቀሳቀሱ የነበሩ ኃይሎች በአንድ ተመሳሳይ አገር ውስጥ እንዲንቀሳቀሱ ከተፈለገ በዚህ ጉዳይ ላይ ተሐድሶ እንዲወስዱ መደረጉ መልሶ ወደ ሌላ አዙሪት እንቅስቃሴ ውስጥ ተገፋፍተው ከሚገቡ ይልቅ ያለንበት ሁኔታ ይሄ ነው፣ መንግስት ተቀይሯል፣ ከዚህ በኋላ ያለው የሰላም የዲሞክራሲ ዘመን ነው፣ በዚህ ጉዳይ ላይ ያለውን ፕሮግራም አስተዋውቆ እንደ ማንኛውም ሲቪል ሊንቀሳቀሱ ወደ ህብረተሰቡ እንዲቀላቀሉ ማድረጉ እኔ ክፋት ያለው አይመስለኝም። እኔ በዚህ መንገድ ቢያው ጥሩ ይመስለኛል። ሁለተኛ በዚህ ቶርቸር ተፈጽሟል የሚባሉት ነገር እኔ እስካሁን መረጃ የለኝም። መረጃ ካላቸው ማንም ሰው ይህንን ለማጣራት የተቋቋመ አደረጃጀት አለ፣ ኮማንድ ፖስት የሚባል አለ፣ ከዛ በታች ደግሞ ምክር ቤት የተቋቋመ አጣሪ እንትን አለ። በዛ መንገድ ችግሩን በትክክል መፈጸሙ ከተረጋገጠ የፈጸሙት አካላት ላይ መንግስት እጃ ከመውሰድ ወደ ኋላ የለም። ነገር ግን አሁን በስሚ ገና ለገና ወይ ስርዓቱ ላይ ወይ የተለያየ ርዕዮተ ዓለም የምንከተልና ምናምን በመሆናችን ብቻ ይሄ ነገር በእርግጠኝነት ተፈጽሟል ብሎ በሚዲያ ማንሳቱ እኔ ተገቢ አይመስለኝም። ከዛ ውጪ መጀመሪያ ላይ ያነሳሽው ትክክል ነው። በሰላማዊ መንገድ የተለያዩ ጥያቄዎች ይነሱ ነበር። ያንን ለመፍታት የመልካም አስተዳደር ንቅናቄ ብሎ መንግስት ከላይ እስከታች አውጥቶ እንቅስቃሴ እያደረገ ነበር። ነገር ግን የህዝቡ ጥያቄና በተደጋጋሚ መንግስት እንደሚገልጸው ባለፉት ዓመታት እዚህ ሀገር ላይ በተፈጠረው በጣም መሰረታዊ ለውጥ በትምህርት፣ በጤና፣ በመሳሰሉት በተፈጠረው ለውጥ የሰው የአስተሳሰብ ደረጃ የሰው የመጠየቅ ራሱ ዲሞክራሲያዊ ስርዓቱን ያንን የሚጋብዝ በመሆኑ ፈጣን እየሆነ የመጣበት ሁኔታ ነው የነበረው። ስለዚህ ከጥያቄው ፍጥነት አኳያ ፈጣን ምላሽ መስጠት አልቻለም። ስለዚህ ይሄ መስተካከል አለበት ብሎ መንግስት ራሱን አይቶ በማረም ላይ በነበረበት ወቅት ነው ወደ መጨረሻ ላይ ወደ ሀይል የተገባ። ያው ሌሎች ሀይሎች የተለያዩ አጀንዳዎችን በህብረተሰቡ ትክክለኛው ጥያቄ ላይ እየተንጠላጠሉ ወደ ጥፋት የሚያመሩ አጀንዳዎችን ጭምር በማቀበል አቅጣጫው እንዲሳት ተደረገ እንጂ ትክክል ነው። መጀመሪያ የነበረው በጣም ዲሞክራሲያዊና ሰላማዊ ጥያቄ ነበር። በህገ መንግስቱ መሰረት ማንነትና ፈቃደኝነት ላይ ተመስርቶ ህብረተሰቡ ውሳኔ ማግኘት የሚችልበት እድል ሰፊ ነው። ባለፉት አመታት በደቡብና በኦሮሚያ የማንነት ጥያቄ ከድንበር ጋር የተለያዩ ጉዳዮች ተነስተው የተፈቱበት ሁኔታ ነው። ስለዚህ ማንነት ጥያቄ በህገ መንግስቱ መሰረት በአንደኛ እንትን መኖር የህብረተሰቡ ፈቃደኝነት መኖር አለበት። ሁለተኛ ለሚመለከተው አካል መቅረብ አለበት እዛው ባለበት አካባቢ ማለት ነው። በሁለት ዓመት ውስጥ ያ ጉዳይ ምላሽ ካልተሰጠ በፌዴሬሽን ምክር ቤት በኩል ምላሽ የሚሰጠው ይሆናል ማለት ነው። አሰራር ግልጽ አሰራር የተዘረጋለት ነው።
በጣም ነው የማመሰግነው። እንደው በኢትዮጵያ ሁኔታ ላይ እኮ አምነስቲ ተደጋጋሚ ሪፖርት አውጥቷል እና አቶ ፍስሐ ተክሌ በዚህ ላይ ምን አስተያየት አሉት?
የተነሱት ነገሮች ውስጥ የተወሰነ ማስተካከያ የሚያስፈልጋቸው ነገሮች ይመስለኛል። አንደኛው የህዝቡን ጥያቄ የመልካም አስተዳደር ጥያቄ ብሎ ስመሰት ማኮይን ማድረግ ነገር አይመስለኝ። ምክንያቱም ችግሩን በትክክል በስሙ ያልጠራ አካፋን አካፋ ያላለ ችግሩን መፍታት አይችልም። ምክንያቱም ችግሩን እንደ ችግር አፕሪሼት ማድረግ ነው ይቻላል። ኢትዮጵያ ውስጥ ባለፈው ዓመትና ከዚ በፊት የነበሩ ጥያቄዎች ብዙዎቹ ጥያቄዎች የመብት ጥያቄዎች ናቸው፣ የመልካም አስተዳደር ጥያቄዎች አይደሉም። ህዝቡ መብራት ሲጠፋበት፣ መንገድ ሲቆረጥበት ወይም ደግሞ ውሃ ሲጠፋበት ለረጅም ጊዜ ይኖራል፣ አሁንም አለ። በዛ ምክንያት ሰንፎቶ አያውቅም። የመልካም አስተዳደር ችግር አልነበረም የነበረው የመብት ጥያቄዎች ናቸው። ስለዚህ አንደኛው ከችግሩ ጋር ኢንጌጅ ለማድረግ መንግስት ከፈለገ የመልካም አስተዳደር ጥያቄ ብሎ ዳውን ፕሌይ ማድረግ ሳይሆን የመብት ጥያቄ መሆናቸውን መቀበል መቻላል። በተለይ ለሚጀምር ሁለተኛው ነገር አሰራሮች አሉ፣ ተቋሞች አሉ፣ ጥያቄ በዛ መስሉ መቅረብ ይችላሉ ይባላል። ኢትዮጵያ ቆንጆ ህገ መንግስት አላት። ህገ መንግስቱን በመጥቀስ ብቻ ችግሮች ይፈታሉ ማለት አይቻልም። የህገ መንግስት እንዴት ተፈጸመ የሚለው ማየት ያስፈልጋል። ባለፉት 5 ዓመታት ላይ ይሄ ህገ መንግስት በትክክል አልተገበረ። ቆንጆ አንቀጾች አሉ፣ ጥሩ ተቋማት አሉ። የነዛ ተቋማት በእርግጥ መሬት ላይ የወረደ የሰብአዊ መብት ማስከበር ስራ አልሰሩም፣ መብት ያልሰጡት። ለምሳሌ በዚህ በኦሮሚያ እና በአማራ ክልል በተደሳች ላይ ሰው የሰው ነፍስ ጠፍቷል፣ ፖሊስ ተመጣጣኝ ያልሆነ እርምጃ ወስዷል የሚለው ነገር ስንጮህ ነበረ። ያን ያደረጉ ሰዎች እስካሁን ምንም እርምጃ ተወሰደባቸው። እንዲያውም እየተቀጡ ያሉ በሰላማዊ ሰልፍ የተሳተፉት ሰዎች ናቸው። ሰውን የገደሉ ያሰቃዩት ሰዎች ፍርድ ሲቀርቡ አላየሁም። ኢንኳየሪ ኮሚሽኑ በየሪሃብሊቴሽን ሴንተሮቹ ወይም ደግሞ የታድሱ ማዕከላት እየዞረ ሲጠይቅ ነበረ። ያለባቸውን ትሪትመንት ገልጸው ነበረ። መጨረሻ ላይ ሪፖርት ያደረገው ነገር ግን የሎጂስቲካል ችግር አለን የሚለው ሰዎች እኮ እንደዚህ ተደረግን ተደበደብን ብለው ሲነግሩ የነበረው ኢንኳየሪ ኮሚሽን ነው። ለሰው የሎጂስቲክ ችግር ብቻ ነው ያለው የመስተት የለብናል። ስለዚህ አሁን ባለበት ደረጃ ኢንፎርምድ ባይ ሂስትሪ እነዚህ ተቋማት በህገ መንግስት ላይ ያሉ ተቋማት ላይ አመኔታ ሰብቷል እና ሪሊ ስራቸውን ስላልሰሩ ማለት ነው ለረጅም ጊዜ። ስለዚህ ቶርቸር ወይም ደግሞ ኢሰብአዊ አያያዝ ላይ ያሉትን ነገሮች ለእነዚህ ተቋማት ያቀርባል ብዬ አላስብም፣ ምክንያቱም አመኔታ ስለሌለው ነው ለማለት ነው።
አመሰግናለሁ። አንድ ሁለት አከታታይ ጥያቄዎችን በድምጽ ላሰማችሁና በኢሜይልም ደግሞ ለአቶ ታምራት የመጡትን አሰማለሁና ከዛ ይመልሱልኛል።
ሰላም ዜዎች እንደምን አላችሁ? የኢትዮጵያ ተወካይ የሆኑትን ለመጠየቅ ነበረ እና የመጀመሪያ ጥያቄ ምንድን ነው? አሁን በስልጣን ላይ ያላችሁት ኢህአዴግን ከጊዜ በኋላ የተቀላቀላችሁም በፊት ነባር የሆናችሁም ኢህአዴግ በሚፈጽመው ሰብአዊ መብት ጥሰት ላይ ሰዎችን በማሰር በማሰቃየት ተግባር ላይ ወደፊት ይጠየቃል። ያው መንግስት ማለፍ አይቀርም፣ ፍትህ በሚመጣ ጊዜ መጠየቁ አይቀርም እና እናንተም አንዱ ተጠያቂ ልትሆኑ ነው እና በዚህ ጉዳይ ላይ ምን አስተያየት አለዎት? ሁለተኛው ጥያቄ በአሁኑ ኢህአዴግ የከፈተው ዘመቻ ላይ ሰዎችን በማሰር ወይም በመሰወር ላደረሰው ችግር ብዙ ቤተሰቦች ልጆቻቸው ጠፍተው የቤተሰብ አባሎች ጠፍተው እስካሁን ድረስ ያሉበት አይታወቅም እና ይህንን እስኪ አንድ መድረክ ከፍታችሁ የጠፉትን ሰዎች ካሉም አሉ ከሞቱም ሞተዋል ብላችሁ ለቤተሰብ መንገር ስለሚገባ እንደ ዜግነት እንደ ኢትዮጵያዊነት አስባችሁ ለጥቂት ጊዜ ብታደርጉት፣ አለበለዚያ ደግሞ እንደ ቀይ መስቀል ያሉ ድርጅቶችን አፈላልጋችሁ የጠፉትን ሰዎች አፈላልጎ ለማግኘት ነበረ እና እስቲ በዚህ በሁለት ጉዳይ ላይ መልስ ቢሰጡኝ በጣም አመሰግናለሁ። ስዩም አጽብሃ ነኝ ከቨርጂኒያ።
ጣናችልኝ የአሜሪካ ድምፅ ተዘጋጆች ሀውጃኑ ነኝ። ለአቶ ያሬድ የማቀርበውን ጥያቄ የሚከተለው ነው። ወታደራዊ ስርዓት ተተክሎ ዜጎች በጅምላ እየታፈሱ ወታደራዊ ካምፕ በሚታጨቁበት ጊዜ በወታደራዊ ካምፕም ጅምላ ቅጣት፣ የሰብአዊ ቅጣት እና ስቃይ በሚደርስባቸው ጊዜ ክብራቸውና ስብናቸውን በሚነካ በአገሪቱ ጠቅላይ ሚኒስትር ወይም ደግሞ የጦር ጠቅላይ አዛዥም ጨምሮ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አይለምደንም በሚል ኢሰብአዊ ድርጊት ፍጻሜ በሚፈጽሙበት ጊዜ ከነዚህ ሰዎች ጋር ስለ ሰብአዊ መብት አያያዝ መወያየት የሰብአዊ መብት አያያዝ መርሆችን አያራክስም ወይ? ወይም ለነዚህ አምባገነኖች ተጨማሪ እውቅና መስጠት አይሆንም ወይ? አመሰግናለሁ።
አንድ ጥያቄ ልጨምር። በኢሜይል የመጣ አቶ ያሬድ ለሰብአዊ መብት የመጣውን እርሶ ይያዙት፣ እንዲሁም አቶ ፍሳም አስተያየት ሊሰጡበት ይችላሉ። አቶ ታምራት ደግሞ ለመንግስት የመጣውን ይመልሱልናል። ሌላው ጥያቄ ይሄ እንደሚከተለው ነው። አስቸኳይ አዋጁ ለህዝብ ጥያቄም ሆነ ለችግሩ ትክክለኛ መፍትሄ ነው የሚለው መንግስት ብቻ ነው። መንግስትም ቢሆን አመጹን የመቆጣጠሪያ ስልት በማድረግ የተጠቀመበት ዘዴ እንጂ ትክክለኛ መፍትሄ እንዳልሆነ ልቡ ያውቀዋል ይሉና አቶ ሂሩይ ናቸው ይሄንን ጥያቄ ላኩልኝ። ጥያቄዎቼ አንደኛ፣ ችግሩን በትክክለኛ ስሙ በመጥራት ትክክለኛ የፖለቲካ መፍትሄ ባለመስጠቱ ምክንያት ውሎ አድሮ ሊፈጠር ለሚችለው ከባድ ችግር ኃላፊነት የሚወስደው ማን ነው? መንግስት ይሄን አስቧል ወይ? ሁለተኛ፣ ከ20ሺ በላይ የሆኑ ዜጎች በተሐድሶ ስም በየካምፑ ታጉረው ከፍተኛው የሰብአዊ መብት ረገጣ ሲፈጸምባቸው እንደነበረ ራሳቸው ሰለባዎቹ መስክረዋል። ይህን ማስተባበል አይቻልም። መንግስት አሰማራሁት ያለው መርማሪ ቡድን ምንም የሰብአዊ መብት ረገጣ አልተፈጸመም ሲል መግለጫ ሰጥቷል። ጥያቄ፣ እውነቱ የትኛው ነው? ባለጉዳዮቹን ታሰርኩ ተገረፍኩ የሚሉትን ወይንስ መንግስትን ይላሉ? ለእናንተ ለሰብአዊ መብት ድርጅት ተወካዮች ደግሞ አንደኛ፣ እነዚህ ድርጅቶች እስካሁን እንደሚታየው መግለጫ ከማውጣት ሌላ ስራ የላቸውም ይሏቸዋል። እርግጥ ዋና ስራቸው ይሄው ነው። ከዚያ አልፈው ከባለ ሀብት አገሮች ጋር በመወያየት የዲፕሎማሲ ጫና ፈጥሮ ሰብአዊ መብት የእርዳታና የትብብር ፖሊሲ መርህ እንዲሆን የማድረግ አቅም ለምን የላቸውም የሰብአዊ መብት ድርጅቶች? ሁለተኛ፣ የውጭ ፖለቲከኞች ሲያራምዱ የቆዩት የትርምስ ተቃውሞ ህዝብ በአስቸኳይ አዋጅ ስም እንዲታፈን ከማድረግ ያለፈ ፋይዳ አልነበረውም። እነርሱም በህዝቡ ላይ ለተፈጸመው እና እየተፈጸመ ላለው ገደብ የሌለው ሰብአዊ መብት ረገጣ ተጠያቂ ናቸው። ጥያቄ፣ የፖለቲካና የሰብአዊ መብት ድርጅቶችን መለየት የሚቻለው እንዴት ነው የሚል ነው የአቶ ሂሩይ ጥያቄ።
ለዚህ ጥያቄ መልስና ሌሎችም ጥያቄዎቻችሁና ቀሪ መልሶች ከነገ በስቲያ ሰኞ ምሽት ይቀርባሉ። እንድታደምጡ ከአክብሮት ጋር እንጋብዛለን። አሁን የሙዚቃ ቃና ይሆናል። ቀጥሎ የሚቀርበው አዘጋጅና አቅራቢ ጽዮን ግርማ። መልካም ቆይታ።
እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች ጤና ይስጥልኝ። ቅዳሜ የካቲት 4 2009 ዓ.ም የሙዚቃ ቃና ፕሮግራም ነው። ለዛሬ ምርጥ ምርጥ ያልኳቸው ሙዚቃዎች መራርጬ ወደ እናንተ ለማድረስ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ከአማርኛ ቋንቋ ዝግጅት ክፍል ስቱዲዮ ጽዮን ግርማ አብራችሁ አመሻለሁ። አብራችሁን ቆዩ። Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. But something happened for the very first time with you. My heart melted to the ground, found something true. And everyone's looking round, thinking I'm going crazy. Keep on. የሰማችሁት የሊዮና ሊዩስ ብሊዲንግ ላፍ የተሰኘው ሙዚቃ ነበር። ይህን ዜማ የመረጥኩበት ምክንያት ደግሞ ዛሬ በአውሮፓውያን አቆጣጠር ፌብራሪ 11 ነው። ከሶስት ቀናት በኋላ ፌብራሪ 14 የቫላንታይንስ ዴይ ወይም የፍቅረኞች ቀን ይከበራል። በዓሉን ከወዲሁ ለማስታወስ በዛሬው ቀን የፍቅር ዘፈኖችን እናደምጣለን። የሊዮና ሊዩስን ብሊዲንግ ላቭ በመግቢያ ላይ ያሰማሁትም ለዚህ ነበር። የኤድ ሺረንን ቲንኪንግ አውት ላውድ አስከትዬ ልጋብዝ። When your legs don't work like they used to before And I can't sweep you off of your feet Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling, I will be loving you till we're 70. And baby, my heart could still fall as hard at 23. And I'm thinking about of a hand Well me I fall in love with you every single day And I just wanna tell you I am So honey now Take me into your loving arms Kiss me under the light of a thousand Place your head on my beating heart I'm thinking out loud Maybe we found love right where we are When my hair's all but gone and my memory fades And the crowds don't remember my name When my hands don't play the strings the same way I know you will still love me the same Cause honey your soul could never grow old it's evergreen Baby your smile's forever ኤድ ሺረንን ቲንኪንግ አውት ላውድ ነበር የሰማችሁት። ቀጥሎ ደግሞ ሪሃና ዊ ፋውንድ ላቭ ትለናለች። የተወደዳችሁ አድማጮች የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራማችንን ነው። የሙዚቃ ቃና ዘወትር ቅዳሜ በዚህ ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ እና ሌሎችንም ዜማ ስልቶችን የያዙ ሙዚቃዎች ተከሽኖ ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራም ነው። ጽዮን ግርማ ነኝ አብሬያችሁ ያለሁት። ከሶስት ቀናት በኋላ ፌብሩዋሪ 14 የሚከበረው ቫላንታይንስ ዴይ ወይም የፍቅረኞች ቀንን ምክንያት በማድረግ የፍቅር ዘፈኖችንን ስናደምጥ እናመሻለን። እንግሊዛዊው ጃኮብ ባንክስ ሳምቲንግ ቢዩቲፉል ይለናል በቀጣዩ ዜማ። Here I stand, taking off my pride. At a run with nowhere to hide. I'm exposed, flawed and all. You're still here, and that's something beautiful. Like the sun shining through the rain. Here with you, sharing better days. I'd be lost, lost without you. Thank God you're still here, and that's something beautiful. If I fall, crash down to my knees, you'll pick me up, running to my knees. Even if I'm wrong, with no one to go, you're still here, and that's something beautiful. ጃኮብ ባንክስን ሰምቲንግ ቢዩቲፉል ነበር የሰማችሁት። በቀጣይ ቢዮንሴ ክሬዚ ኢን ላቭ ስትል ያዜመችውን ዜማና ማሪዮ ሌሚ ላቭ ዩ ሲል የተጫወተውን አከታትዬ ጋብዛችኋለሁ። ከሁለቱ ሙዚቃዎች በኋላ ተመልሼ እመጣለሁ።
Y'all know when the flow is loco. Young B and the ROC. Uh-oh, OG, big homie, the one and only. Stick bony, but the pockets are fat like Tony. Soprano, the rock handle like Ben X2. I shake bonies, man, you can't get next to. The genuine article, I do not sing, though. I sling, though. If anything, I bling, yo. Star like Ringo, war like a green beret. Crazy, bring your whole set. Crazy in the range, crazy in the range. They can't figure them out, they like, hey, is he insane? Yes, sir, I'm cut from a different cloth. My texture is the best firm chinchilla. I've been dealing with chain smokers. How do you think I got the name over? I've been realer, the game's over. Fall back young, ever since I made the change over to platinum. The game's been a rap one.
Got me looking so crazy, my baby.
The makeup on his shirt. You don't believe his stories. You know that there are lies. Bad as you are, you stick around, and I just don't know why.
If I was your man,
baby, you
never worry about
what I do.
I'd be coming home
back to you every night, doing you right.
You're the type of woman
to serve good fame.
This full of diamonds,
a head full of rain.
Baby, you're a star.
I just wanna show you you are. You should let me love you. Let me be the one to give you everything you want and need. Baby, good love and protection. Make me your selection. Show you the way love's supposed to be. Baby, you should let me love you. Love you, love you. Love you, yeah. Listen, your true beauty's description looks so good that it hurts. You're a dime plus 99, and it's a shame. Don't even know what you're worth. Everywhere you go, they stop and stare, 'cause you're better than shows. From your head to your toes, out of control. Baby, you know.
If I was your man,
baby, you
never worry about
what I do.
I'll be coming home
back to you every night, doing you right.
You're the type of woman
deserves good things.
This full of diamonds,
a head full of rings.
Baby, you're a star.
I just wanna show you you are. You should let me love you. Let me be the one to give you everything you want and need. Oh, baby, good love and protection. Oh, make me your selection. Show you the way love's supposed to be. Baby, you should let me.
You deserve better.
You know you deserve better.
We should be together.
Baby, with me and you, it's whatever, girl. Hey, so can we make this thing go?
የቢዮንሴ ክሬዚ ኢን ላቭ እና የማሪዮ ሌሚ ላቭ ዩ ነበር የሰማችሁት። አሁን ደግሞ ተወዳጇ ታዋቂዋ ድምጻዊት ሴሊን ዲዮን አይ ላቭ ዩ ትለናለች።
I must be crazy now. Maybe I dream too much. Of you, I long to feel your touch, to whisper in your ear, words that I hold as time, words only you would hear, if only you were mine. I wish I could go back.
finally find the courage deep inside just to walk right up to your door. But my body can't move when I finally get to it, just like a thousand times before. Then without a word he handed me this letter. Read, I hope this finds the way to your heart. It said, I love you. But he said, you love me.
Yes, I can't pray tonight. What did I stream music? I can't imagine what you're talking about. አስተያየቶቻችሁን አድርሱን፣ ጻፉልን፣ ደውሉልን፣ በደስታ ተቀብለን እናስተናግዳለን። የስልክ ቁጥራችን 202-205-9942 ለአማርኛው ክፍል የውስጥ መስመር 14 ብላችሁ መልእክት አስቀምጡ። ደግሞ አለው የስልክ ቁጥራችን 202-205-9942 ለአማርኛው ዝግጅት ክፍል የውስጥ መስመር 14 ብላችሁ መልእክት አስቀምጡ። አስተያየታችሁን ተቀብለን ላየርና በቀዋለን። በኢሜል አድራሻችን horn@voanews.com ተጠቅማችሁ አስተያየታችሁን አድርሱን። በፖስታ አድራሻችን ደግሞ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ላኩልን። የፖስታ አድራሻችንን ደግሞ አለው ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ላኩልን። እንዲሁም የወዳጅ ዘመድ የዘፈን ምርጫ ካላችሁ የምትፈልጉት ዜማ ካለም እንጋብዝላችኋለን። ለዛሬ የሙዚቃ ምርጫው ቺን በዚህ ላብቃና በአንድ ዜማ ልሰናበታችሁ። ክርስቲና ፔሪ 1000 ይርስ ስትል የተጫወተችው ዜማ ግን አብሯችሁ ያመሻል። በኔ በኩል ጽዮን ግርማ ነበርኩ። ደህና ደሩ።
Watching you stand alone, all of my doubt suddenly goes away somehow. One step closer. I have died every day waiting for you. Darling, don't be afraid.
አመሰግናለሁኝ ጽዮን ለግብዣው። አሁን የማጠቃለያ ዜና አሰማችኋለሁ። የሶማሊያዊቱ ዋና ከተማ ሞቃዲሾ ነዋሪ የሆኑ በሺዎች የተቆጠሩ ሰልፈኞች ለአዲሱ ፕሬዚደንት ሙሐመድ አብዱላሂ ፋርማጆ ድጋፋቸውን ለመግለጽ በወጡበት የዛሬ ሰልፍ ከተማይቱ በፓርላማው የሕግ መወሰኛ ምክር ቤት ውስጥ ውክልና እንዲኖራት ጠይቀዋል። ሰልፈኞቹ በተጨማሪም የከተማይቱ ነዋሪዎች በሀገሪቱ የፖለቲካ ስርዓት ውስጥ ድርሻቸው እንዲሰፋም አሳስበዋል። የዩናይትድ ስቴትስ የኢሚግሬሽን ባለስልጣናት በመቶዎች የሚቆጠሩ ያለ ሕጋዊ ፈቃድ ነዋሪ ናቸው ያሏቸውን ሰዎች ባለፈው ሳምንት ውስጥ መያዛቸው ተሰምቷል። ይህ በመላ ዩናይትድ ስቴትስ የተካሄደ ከበባና ስርዓት ፕሬዚደንት ዶናልድ ትራምፕ ካወጡት የኢሚግሬሽን የአፈጻጸም ትዕዛዝ ጋር ግንኙነት የለውም ብለዋል ባለስልጣናቱ። በሌላ በኩል ደግሞ ፕሬዚደንት ዶናልድ ትራምፕ ዛሬ ባስተላለፉት የራዲዮ መልእክት የአሜሪካ የኢሚግሬሽን ስርዓት የውጭ ሽብርተኞች አድራጎታቸውን አሜሪካ ውስጥ እንዲፈጽሙ እንደ መሳሪያ ሊጠቀሙበት ጨርሶ አይችሉም ብለዋል። የማጠቃለያ ዜናው ይሄ ነበር። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጆና ካሚንግስ አብሮኝ አምሽተዋል። ጤና ይስጥልኝ። በደህና አደሩ።
የተከበራችሁ አድማጮች ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ በራዲዮ መጽሔት ዝግጅታችን እንገናኛለን። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ቆንጂት ታዬና ብርሃን ኃይሉ ነን። በሰላም እደሩ።
This program has come to you from the Voice of America, Washington.